ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ መስከረም 20 ቀን 2012 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማስከተልም ግሞች ይፈላለጉ ዘረኞችም ይሰባሰቡ በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን አተታ እናስከትላለን። ምርጫ በሚል ሰበብ ባገር ያሉ ተለጣፊዎችንና በውጭ ያሉ የስልጣን ጥመኞችን ማሰባሰባቸው ይታወቃል። ወያኔ በምዕራባውያን ሙሉ ድጋፍ ስልጣን ከያዘ ጀምሮ በኢትዮጵያ ፍትሃዊ ምርጫ ተካሂዶ አያውቅም። አሁንም መካሄድ የሚችልበት ምንም የተመቻቸ ሁኔታ የለም። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ልሳን ዴሞክራሲያ የሐምሌ ወር 2011 እትም የምርጫ ቧልት አባዜ በሚል ርዕስ የቀረበውን እናሰማለን። በቅድሚያ ዜና። በምዕራብ ጎንደር በጭልጋ የተከሰተው የጸጥታ መደፍረስ እስካሁን አልተረጋጋም። ሰኞ መስከረም 19 ቀን ጠዋት ላይ ግንት በሚባል ቦታ ታጣቂዎች ከጭልጋ ወደ መተማ የሚጓዝ መኪና አስቆመው የመኪናውን አሽከርካሪና 6 ሰዎችን አማራ መሆናቸውን በመታወቂያ ለይተው የገደሏቸው መሆኑንና መኪናዋን ወደ ገደል የጣሏት መሆኑን የአይን እማኞች ለዜና ተቋሞች ከሰጡት መረጃ ለማወቅ ተችሏል። ይህን አሰቃቂ ድርጊት በመቃወም የጎንደር ከተማ ወጣቶች ማክሰኞ መስከረም 20 ቀን ሰልፍ ወጥተው በከተማዋ ወደ ተለያዩ ቦታዎች የሚወስዱ መንገዶችን በድንጋይ እየዘጉ መሆናቸው ታውቋል። የአባይ ግድብ ይጠናቀቃል ከተባለበት ጊዜ በአምስት ዓመት ያህል እንዲዘገይ የተደረገው ሜቴክ በተባለው የወያኔ መዝራፊያ መሳሪያ በሆነው ድርጅት ምክንያት ነው ማለት የግድቡ የሥራ ኃላፊዎች ለሮይተር የዜና ተቋም መግለጫ ሰጥተዋል። በሜቴክ የተሰሩት የግድቡ የታችኛው የውሃ መፍሰሻ ግንባታዎች በሙሉ ከደረጃ በታች በመሆናቸው እንደገና እንደ አዲስ እየተሰሩ መሆናቸው ተገልጿል። ሜቴክ ለስራው የወሰደው ገንዘብ በወያኔ ባለስልጣኖች ተበልቶ የቀረ ሲሆን በመተኩ ፕሮጀክቱን እንዲሰሩ ለተመደቡት ሳሊኒ፣ ጂኦ ሃይድሮ ፍራንስ፣ ቻይና ጌዝ ሁባ ግሩፕ፣ ቮት ሃይድሮ ሻንጋይ እና ቻይና ሲኖ ሃይድሮ ለተባሉት ኩባንያዎች አገሪቱ ተጨማሪ ገንዘብ ለመክፈል ተገዳለች። ፕሮጀክቱ በ2014 ዓ.ም ተመረጠ አልቆ 6000 ሜጋዋት ኤሌክትሪክ ኃይል ያመነጫል ይባል እንጂ እስካሁን ድረስ ተጠናቋል የተባለው የተቀላላ ስራው 60% ብቻ በመሆኑ በዚያን ጊዜ ማለቁን የሚጠራጠሩ በርካታ ናቸው። ሜቴክ በ6 ዓመት ጊዜ ውስጥ ከውጭ ላስገባቸው ቃዎች 11.3 ቢሊዮን ብር ግብር ለመንግስት ሳይከፍል መቅረቱን የገንዘብ ሚኒስቴር አስታውቋል። የአባይ ግድብ ስራን ጨምሮ ለስኳር ኮርፖሬሽን፣ ያዩ ማዳበሪያ ፋብሪካና ሌሎች ፕሮጀክቶች ግንባታ ወደ አገር ላስገባቸው ቃዎች ከ11 ቢሊዮን ብር በላይ ታክስ ዳያለበት መሆኑንና ይህንን ዕዳ በ30 ዓመት ውስጥ ከፍሎ እንዲጨርስ ተቋሙ ገንዘብ ሚኒስቴርን የጠየቀ መሆኑ ተገልጿል። ሜቴክ ከተመሰረተ ጊዜ ጀምሮ ቁጥጥርና ኦዲት ያልተደረገ በመሆኑ መጠኑ እጅግ ከፍተኛ የሆነ ገንዘብ ሲዘረፍ መቆየቱ በተደጋጋሚ ተዘግቧል። ከፍተኛ ውጭ ምንዛሪ ፈሶበት ከውጭ የተገዛውና ለስድስት ወራት ያህል ጅቡቲ ወደብ ላይ ተከማችቶ በፀሐይ ሲጠቃ የነበረው 2300 ሜትሪክ ቶን ስንዴ በአሁኑ ወቅት ወደ አገር ለማስገባት ስምምነት ላይ መደረሱ ተነገረ። ስምምነቱ የተደረገው በኢትዮጵያ ንግድ ሥራዎች ድርጅትና ስንዴውን ከውጭ ባስገባው ፕሮሚሲንግ ኢንተርናሽናል በተባለው ድርጅት መካከል ነው። አንዴ ነቀዝ ታይቶበታል፣ በሌላ ወቅት ደግሞ የመንገድ ትራንስፖርት ችግር አለ በሚል በሁለቱ ተቋሞች አበለ መስማማት ወደቡ ላይ እንዲቆይ የተደረገው ስንዴ በአሁኑ ወቅትም ከነቀዝ የጠራ መሆን አለመሆኑ አልታወቀም። የተከማቸው ስንዴ በኮንቴይነር ኪራይ ምክንያት ዋጋው ከተገዛበት 3 እጥፍ በላይ የሆነ መሆኑ ሲታወቅ ኪሳራው የአገሪቱ መሆኑ ግልጽ ነው። ሰላሳ አንድ ኢትዮጵያውያን ከኖርዌይ መባረራቸውን የኖርዌይ የስደተኞች ጉዳይ ክፍል አስታወቀ። ከተባረሩት ኢትዮጵያውያን ውስጥ 12ቱ በቀጥታ ወደ ኢትዮጵያ የተላኩ ሲሆን ቀሪዎቹ ሊቀበላቸው ወደሚችል ሶስተኛ ሀገር ሂደዋል። የኖርዌይ መንግስት ያባረራቸው ኢትዮጵያውያን ጥገኝነት ጠይቀው የነበሩና ወደ ኖርዌይ እንዳይገቡ የታገዱ እንዲሁም ቀደም ብሎ እንዲባረሩ የተወሰነባቸው መሆናቸው ታውቋል። ኢትዮጵያን በተጨማሪ የኖርዌይ መንግስት ከተለያዩ ሀገሮች የመጡ ዜጎችን ያባረረ ሲሆን 47 ኤርትራውያን እንዲሁም 23 ህጻናት ይገኙባቸዋል ተብሏል። አምነስቲ ኢንተርናሽናል ባወጣው መግለጫ ባለፈው አመት መጋቢት ወር አሜሪካ በሶማሊያ ውስጥ ባደረገችው የአየር ጥቃት የተገደሉት ሰላማዊ አርሶ አደሮች መሆናቸውን ማረጋገጡን ገልጿል። በወቅቱ የአሜሪካ ጦር የአፍሪካ እዝ አፍሪኮም በአየር ጥቃቱ 3 የአልሸባብ ታጣቂዎች ተገድለዋል በማለት መግለጫ ቢያወጣም የተገደሉት 3 ሰዎች ከአልሸባብ ጋር ምንም አይነት ንክኪ የሌላቸው የግብርና ተግባራቸውን አከናውነው በመኪና ወደ ቤታቸው ሲመለሱ ነው ብሏል። ሰኞ መስከረም 19 ቀን በሶማሊያ የአልሸባብ ኃይሎች በአሜሪካና በአውሮፓ ወታደራዊ ተቋሞች ላይ ጥቃት መሰንዘራቸው ታውቋል። የመጀመሪያው ጥቃት የተፈጸመው በታችኛው ሸበሌ ግዛት በሚገኘው የአየር ማረፊያ አጠገብ በሚገኝ ወታደራዊ ካምፕ ላይ ሲሆን የአሜሪካ ወታደራዊ ተቋም ሰው አልባ መንኮራኩር ለማሰማራት የሚጠቀምበት ስፍራ መሆኑ ታውቋል። ጥቃቱን ለመከላከል በተደረገ የተኩስ ልውውጥ 25 የአልሸባብ ታጣቂዎች ተገድለዋል ይባል እንጂ በካምፕ ውስጥ በነበሩ ወታደሮች ላይ የደረሰው ጉዳት አልተገለጸም። ሁለተኛው በሞቃዲሾ ከተማ በአውሮፓውያን የሰላም አስከባሪ ኃይሎች ኮንቮይ ላይ አንድ አጥፍቶ ጠፊ ያፈነዳው ቦምብ ኢላማውን ስቶ ሰላማዊ ሰዎችን የገደለ መሆኑም ተነግሯል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል። ይፈላለጉ ዘረኞችም ይሰባሰቡ ምን ለምን አብርሃዝ ግም ተብሏል። ይህም ለምን የሚለውን ጥያቄ ያስነሳል። ሹሞቹ ባለመንጫውና ኦነጎቹ መሰባሰባቸው ለምን ይሆን የሚል የዋህ ሰው ዛሬ ይየለም። ግባቸው ኢትዮጵያን ማጥፋት፣ የነሱን የበላይነትና ጨፈን ዘረኝነት ማስፈን ነው። ከነዚህ ጋር አፍ ለአፍ ገጥመው አገራችን ላይ የተነሱት ከርሳደሮችና ባንዳዎች ደግሞ የምናውቃቸው ካንቶዎች ናቸው። ከየስርቻቸው ብቅ ብቅ ብለው አለን በሚሉ ሬዲዮና ቴሌቪዥን ጣቢያዎች ቃለ መጠይቅ ሰጪ ሆነዋል። በ1997 ዓ.ም ትግላችንን ያደናቀፉና ለወያኔ ያደሩ የነበሩ ዛሬ የረሳን መስሏቸው ተነስተውብናል። የወያኔ ትሎች ዘረኞች ፈልተዋል። የብዙዎቹ ተልእኮ ታሪክን መበረዝ፣ አማራውን መወንጀልና በተለይም ኢህአፓ ላይ የሐሰት ናዳን ማውረድ ማጅጎድጎድ ሆኖ ይገኛል። አገራችን ባበዱ ጠባቦች ተይዛ ስትጨነቅ የነሱ ስምሪት ያረጀ ያፈጀና የሐሰት ታሪክ የሆነውን ማሰራጨት ሆኗል። ያለፈውን ታሪክ አጣሞ በዚያውም ድርጅቱን መወንጀል መክሰስ ደግሞ የወያኔ ሥራ ከሆነ ዓመታት አልፈዋል። ይህን ዘመቻ የሚያደርጉትና ለሹሞቹ የሚሰግዱት ደግሞ የትላንት ባንዳዎችና የሚገዙ የሚሸጡ ምሁሮች ናቸው። ወያኔ የምትመራቸው የውህዳን ኮሚቴዎችም አሉ፣ በዘመቻው ተጠቃሚዎችም ናቸው። ወንጀለኞችና ቀይ ሽብርተኞች ለደርጉ አድረው እጃቸውን በደም የለወሱ፣ ለደርጉ ተገዥ ሆነው ሕዝብ ያወገዛቸው ምሁር ተብዬዎች፣ ወያኔዎች የነሱ ወንጀለኞች የአሶሳ አርባ ጉጉ ጉዶች የሚደበቅ ገበና ያላቸው ሁሉ በሹሞቹ ዙሪያ ተኮልኩለዋል። የኮሎኔሉ አማካሪዎች እነማን እንደነበሩና እንደሆኑ ማየቱ ይበቃል። የህዝብን ትኩረት አቅጣጫ ለመቀየር ስለ ድርጅቱ መቀደድን መርጠዋል። ዛሬ ቡራዩ አጣይ ሻሸመኔ በመንልበት ጊዜ የለም ይግረማችሁ ያባኮ አንጃ ያለውን ሰው ገድሏል ማለቱ ምን ትርጉም አለው? በደርግ አገልጋይነት ስንቱን ወጣት የፈጁትም ሳያፍሩ ብቅ ብለው አገርን የታደጉ ታጋይ መስለው ሊቀርቡ በመጣር ላይ ናቸው። በህዝብ ላይ እንጂ በደርግ ላይ ጠመንጃ አለማንሳታቸውን ህዝብ ያውቃል። እነ ጋላሳ ዲልቦ ዲማኖጎ ለንጮለታ ስማቸውን ቢቀይሩም ሰልፋቸው የት እንደነበር አረሳንም። አኖሌዎች ልንላቸው እንችላለን። የወያኔ አገልጋሹምና መሰሎቹ ወያኔ ሲያጃጅላቸው የጡታውል ተሰጥቶ በክልሉ ፋብሪካ እየገነባ መቀለጃ አድርጓቸዋል። አኖሌ ምሁሮች አልናቸውም ሚናቸው ተመሳሳይ ነው። ህዝብን ባንደጋገር ባልሆነ ባልታየ ወይም ምንም ወቅታዊ ተፈላጊነት በሌለውና በተፈጣጠረ ጉዳይ ላይ ማተኮር። ዋናው ግብ የህዝብን ትኩረት ከሹሞቹ ላይ አንስቶ ሌሎች ላይ ለማድረግ ነው። ዛሬን አስረስቶ ትላንትን በሐሰት ለመቀጥቀጥ ብቻ ነው። ህዝብን በሞላ ጨካኝና አውሬ ብሎ መመጽሐፍ ያቀረበው ሰው ዋና ዓላማው ዘረኞቹ በሻሸመኔ ቡራዩ አጣይ ወዘተ ያሳዩትን አራዊትነት የሁላችንም ነው ለማለት ነው። ታዲያ ምን ያድርጉ በደማችን ጭካኔ ያለ ለማለት። ደርግን የታገሉትንም አንዳድርጎ እነሱን በመክሰስ የጽንፈኞቹን አውሬነት ማጠየቂያ ለመስጠት። ዘረኞች ግን ጭካኔ የለመደባቸው መሆኑን በአሶሳ በደኖ አርባ ጉጉ አሰቦት ወዘተ ቀደም ብለው ያሳዩ መሆናቸውን መደበቅ አይቻልም። ምን ከምን አብርሃስ ግን ሲባል ለምን ይነሳና መልሱ ለጥፋት የሚል ይሆናል። ይኸው እያየን ነው እያደረሱ ያሉትን። ኢትዮጵያን ለማዋረድ ለማጥፋት መነሳታቸውን፣ ህዝብን መከፋፈልን በተመለከተ ከወያኔ ጋር ሆነው ዘመቻ መክፈታቸውን። ዘርዘር አድርገን ከሹሞቹ ጎን የቆሙትን ስናያቸው ደግሞ ይህ ነው የሚባል ህዝባዊ ይዘትና ታሪክ የሌላቸው ሆነው ይገኛሉ። ምሁር ተብዬ የሹሙ ደጋፊዎች በከፊል የባዕድ ተቀጣሪዎችና አጫፋሪዎች ናቸው። ቀሪዎቹ ደግሞ የፖለቲካ ነጋዴ ሆነው ለሆዳቸው ያደሩና ለሻቢያም ሲሰግዱ የከረሙ አገር አዋራጆች ናቸው። ሹሞቹን እያዳነቁ በባዕድ ቋንቋ ሲቸከችኩ የነበሩት ማፈሪያዎች ዛሬ አማራው ሲጠቃ ብዕራቸው ነጥፏል። ወገናቸውን ለሚያርድ አገዛዝ ገንዘብ ሰብሳቢም ሆነዋል። ከዚህ በላይ ቅሌትና መበስበስ ሊኖር ይችላል? የሹሞቹ አገዛዝ እንደ ወያኔ ህዝብን በመከፋፈል ላይ ነው። የማይነካውን ሃይማኖት ማጥቃትንም ጀምሮ አገራችንን በሃይማኖት ሊያዳማ ተነስቷል። አይጥ የድመት አፍንጫ ስታሸት ነው። መዘዙ ቀላል አይሆንም። ኢትዮጵያን ለእርስ በርስ ጦርነት መዳረግ ከሶማሊያው ብጥብጥ በባሰ የአፍሪካ ቀንድና መላ አፍሪካንም የሚበጠብጥ ለመሆኑ ምንም ጥርጥር የለውም። ጉዶቹን ለስልጣን ያበቁት አሜሪካኖች ግፍ ሲፈጸም አላየንም አልሰማኑም ማለቱን ቢመርጡም በአገራችን ለሚፈጸመው የጋጠወጦች ወንጀል የሚጠየቁ ይሆናሉ። ቅጥረኞቻቸውን አሰማርተውም ሹሞቹን እየደገፉ ናቸውና ከደሙ ነጻንን ሊሉ የሚችሉ አይደሉም። ከሹሞቹ ጎን የቆሙ ታሪክ ያወገዛቸው የገሙ ጸረ ሕዝቦች ናቸው። አብረው ማዝገማቸው የሚጠበቅ ነው ማለት ነው። በኢህአፓ ላይ ዘመቻው ለኢትዮጵያ ስለቆመና ለጠባቦች ጠላት ስለሆነባቸው ነው። በጸረ ኢህአፓ ዘመቻው ኅብረት የፈጸሙት አገዛዙ፣ ወያኔ፣ ጠባቦች በጅምላ ባንዳ ምሁራንና ሕሊናቸውንም ትግሉንም ጠቅጥቀው የፈረጠጡ አንጃዎች ናቸው። ሐሰት ላይ የተመሠረቱ በመሆናቸው ታሪክ በዚህም በዚያ ሲበርዙና ሲዋሹበት ማንም የሚያርም ያጣ መስሏቸዋል ቢባል ትክክል ነው። የምኒልክን ስም ያጠፋሉ። ድሮ ከሞተ መሪ ጋር ግብ ግብ ተያይዘዋል። ኢትዮጵያውያን ኦሮሞዎች ላይ ያው እንደ ወያኔ ይዘምታሉ። ጎበናይስት ኮራኩር ነው የሁለቱም ቋንቋ። ሕዝብ ተባብሮ ስለ ተነሳባቸው ባርባር ብሏቸዋል። ልዩ ኃይል ብለው ብትክ ብትክ የሚሉበት ልኩ ሊፈተን ቀን ደርሷል። አገዛዙን በሁሉም መስክ መታገልና ማስወገድ የሚገባ ነውና ኢህአፓም ከሕዝብ ጎን ሆኖ በትግሉ በመሳተፍ ላይ ነው። ከእንግዲህ ትግል ይጎመራል እንጂ አይዳፈንም። አድማውና መጹ የአገራችን ገጽታም ይሆናል። ጆሮ ያለው ይስማ፣ አይን ያለው ይመልከት። ኢትዮጵያዊነትን ለመሸርሸር ትኩረት የሰጡት ስብስባቸው ጸረ ኢትዮጵያ በመሆኑ ነው። በተለይም አማራውን ከኢትዮጵያዊነት ማራቅ የማይቻል ቢሆንም ወያኔ ከጥንት ጀምሮ የሰራበት ነው። የነበረከት ስምኦን ጀሌዎች ዛሬም እየሞከሩት ነው። ባለምንጫዎቹ የሚፈልጉት ነው። አማራው የለም ብለው የነበሩትን የእድሜ ሽማግሌ በቅርቡ አንድ የሻቢያ ሎሌ የነበረም ደግሞታል። የሌለ ህዝብ ታዲያ ለምን ተፈራ? ኢህአፓ የለም ከተባለ ለምን ይህ ሁሉ ዘመቻ አስፈለገ? የዛሬዎቹ ጽንፈኞች አስደናቂ ናቸው። ውሸትን ለማወደል ሚሊዮን ዶላሮች ያባክናሉ። በራሳቸው ላይ ምንም እምነት የላቸውም፣ በራሳቸው ያፍራሉ። ታሪክ የሰራውን ህዝብ ሁሉ ማንነት አማራውን ሆነ ኦሮሞውን ይክዳሉ። ህዝብ በማንነቱ በኢትዮጵያዊነቱ አፍሮ አያውቅም፣ አያፍርምም። ገርባዊ ቅሌትን አያስተናግድም። እንኳን ገረፋችሁኝ ማለት የኢትዮጵያ ህዝብ ኩሩ ህዝብ ነው። አርበኝነት እንጂ ባንዳነት አይገልጸውም። ጀግንነት እንጂ ፈሪነት መለያው አይደለም። ገረሱ ዱኪ፣ ሀብተ ጊዮርጊስ፣ አብዲሳ አጋ፣ ገመቹ ኢህአፓው እንጂ ሹሙ ወይም ዳውድ ኢብሳ አይገልጸውም። እየተስተዋለ ብንል አግባብ አለው። ሐሰትን ይዞ መሸምጠጥ እንዲቆም ትግላችንን እናፋፍም። ያዋረዱንና የጎዱንም አንርሳቸው፣ ዳግም አያታሉን። ባንዳና ከሃዲ ድራሹ ይጥፋ። ወያኔ ኢህአዴግ በትግላችን ይውደም። ዘረኝነትና አገር ወዳድነት ተጻራሪ ናቸው። ኢትዮጵያዊነት ያቸንፋል።
ተቃጠለ ባፈር በቅጠሎ ለማሳት ካልቻለ በእኔ አይደርስም ብሎ አይቶ ዝም ካለ ተረድቶ ይገዛ ተፍነሻው ከቻለ ባውድማ በራይቶ እንደት እንዴ ይውካው ሆዱ ካሸናፈው ለሆድ ደካ በቃው ከንበር ይጫነበት ይሳብ እንደ በሬ አስተከማ ሲሆን ለኢትዮጵያ ሀገሬ ለአገሩ ለአገሬ 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 በልበለው 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 በለው በለው በለው
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳ አርባራት ቁጥር 5 ሰኔ ሐምሌ 2011 ዓመተ ምህረት የምርጫ ቧልት አባዜ ለግማሽ ምዕተ ዓመት ያህል ህዝብ የስልጣን ምንጭ የሚሆንበትን ስርዓት እውን ለማድረግ እንዲሆን ሲካሄድ የነበረውና ኢትዮጵያውያን እስከዳር የተሳተፉበት ህዝባዊ ትግል ላለፉት ለበርካታ ዓመታት የእልህ አስጨራሽ ጉዞ ያለማቋረጥ ቢያደርግም እስካሁን በድል ሊጠናቀቅ አለመቻሉ ግልጽ ነው። ኢህአፓ ልሳኑ በሆነው ዴሞክራሲያ በተለያዩ የዘወትር መጣጥፎችና በሌሎችም የመገናኛ ዘዴዎቹ የህዝባዊ ትግል ግብ የሆነው የስርዓት ለውጥ እውን ያልሆነባቸውን ምክንያቶች በየምዕራፉ ሲዘረዝር ሲተነተንና ሲጠቁም አደጋዎችን ሲያስገነዝብና አቅጣጫንም ሲያመላክት መቆየቱም ይታወቃል። ቀደም ብለው በተሰራጩት የዴሞክራሲያ እትሞች የተስተናገዱት ጉዳዮች እንደተጠበቁ ሆነው በአሁኑ ወቅት አገራችን ያለችበትን ሁኔታ ድርጅታችን ኢህአፓ እንዴት ያየዋል? ዋና ዋና ችግሮቹስ ምንድናቸው? ችግሮቹንስ ለማስወገድ የሚረዱ እርምጃዎችስ ምን ሊሆኑ ይገባል? የሚሉትንና ሌሎች ተዛማች ጉዳዮችን በዚህ የዴሞክራሲያ እትም እናነሳለን። እነሆ የ17 ዓመታት ፋሽስታዊ ወታደራዊ አገዛዝ እጅጉን ያስመረረው የኢትዮጵያ ህዝብ የባሳይ መጣን በሚል እሳቤ ተዘናግቶም ሆነ ግራ ተጋብቶ የነበረበት ወቅት ላይ ወያኔ ይሄን አጋጣሚና ሙሉ የባዕድ ኃይላትን እንደ አሜሪካ፣ እንግሊዝ፣ ሱዳን፣ ስዊድን፣ ኖርዌይ ወዘተ ድጋፍን በመጠቀም ስልጣን ለመቆጣጠር ቻለ። በባዕድ ኃይሎች ድጋፍና ትብብር ወያኔ በጠመንጃ ኃይል ስልጣን ከተቆጣጠረ በኋላ ዛሬ ኢትዮጵያ ለገባችበት ቀውስ ዋናና አብይ ምክንያት የሆነውን የክፍፍል ስርዓትም ለመዘርጋት በቃ። ባለፉት 28 ዓመታት አገራችን የዘረኝነትና የከፋፋይነት አባዜ ተጭኖባት በረጅም ጊዜ ታሪኳ ውስጥ አንዳችም ጊዜ ገጥሟት በማያውቅ አስከፊና አደገኛ ሁኔታ ውስጥ እንድትገባ ተገደደች። ውስብስብ ፖለቲካዊ ኢኮኖሚያዊና ማህበረሰባዊ ችግሮቿ ብቻ ሳይሆኑ እንደ ሀገር እንዳትቆይ ህልውናዋን አጥብቀው የሚፈታተኑ መንቀፋቶች በየአቅጣጫው እያተራመሷት ይገኛል። ዘርንና ቋንቋን መሰረት ያደረገው የወያኔ ኢህአዴግ ገዛዝ ጸረ ህዝብ ጸረ ኢትዮጵያ ጸረ ዲሞክራሲ በመሆኑ ፖሊሲዎቹም ሆኑ ሁሉ ቅዶቹ የቡድኑን መሰረታዊ እምነት ተግባራዊ ማድረግ ላይ ያጠነጠኑ ነበሩ። የወያኔ ቡድን ገና ስልጣን ሲይዝ የተቃወሙትንና የታገሉትን ሁሉ ያፈና የግድያ የሽብር የእስራት ወዘተ ወንጀሎች ያካሄድባቸው መቆየቱ የሚታወቅ ሲሆን ዛሬም ቢሆን ቡድኑ ከዚህ አረመኔያዊ እኩይ ተግባሩ ሳይቆጠብ በወንጀሉ የቀጠለ መሆኑ ግልጽ ነው። ከኢትዮጵያ የተገነጠለች የትግራይ ሪፐብሊክ ለመመስረት እንደዋና ዓላማ አድርጎ እንቅስቃሴ የጀመረው ወያኔ ባለፉት 28 ዓመታት በጠመንጃ ኃይል የተቀረውንም የኢትዮጵያ ግዛት መቆጣጠር ቢችልም ይህንኑ የመገንጠል አጀንዳውን ካርድ ለመሳብ እንዲረዳው የሚያስችለውን አንቀጽ በሕገ መንግሥቱ ውስጥ እንዲካተት ማድረጉ አይዘነጋም። ዛሬ ላይ ከወያኔ መንደር ይህን አስመልክቶ እየተደለቀ ያለውን ማስተዋሉ ተገቢ ይመስለናል። ዘመናትን ተሻግሮ የኢትዮጵያ ሕዝብ የአንድነት መስተጋብር የሰረጸው ሕዝቡ በዘመን ሂደት ውስጥ እንደ ሌሎች የዓለም አገራት ሁሉ አገርን ለመመስረት የሚጠይቀውን ክፉም ሆነ በጎ ሁኔታን አብሮ መካፈሉ መደጋገፉ መነሳቱና መውደቁ የውስጥም ሆነ የውጭ ጠላትን በጀግንነት መክቶ ነጻና የራስ የሆነች አገር እንድትኖር ባደረገው ከፍተኛ ተጋድሎ ውስጥ እንደሆነ ታሪክ የመዘገበው ነው። እናም ይችን አጥንቱን ከስክሶ ደሙን አፍስሶ ያቆያትን ታላቅ አገር ከትውልድ ትውልድ እያሻገረ በነጻነት ታፍራና ተከብራ እንድትቆይ አድርጓል። ኢትዮጵያ በርካታ ባህሎች የሚስተናገዱባት፣ ልዩ ልዩ ቋንቋዎች የሚነገሩባት፣ ትላልቅ ሃይማኖቶች የሚመለኩባት ብቻ ሳይሆን ለዘመናት በሌሎችም የዓለም አገራት ሃይማኖትን ተንተርሶ የሚፈጠር ችግር አንጻራዊም ቢሆን ከቶ ያልደረሰባት አገር ሆና እስካሁን ዘልቃለች። አንዲት ጥቁር አገር የነጭ ዘር የሆነውን ጣሊያንን በአድዋ ጦርነት ድባቅ መታ፣ የነጭን ዘር አዋረደች ከሚልና ኢትዮጵያ ያለችበት ጂኦግራፊያዊ ክልል ያለውን ስትራቴጂክ አንድምታ ከግምት ውስጥ በማስገባት የባዕድ ኃይሎች ጥንትም ሆነ ዛሬ ጥቅማቸውን ጥያቄ ውስጥ ሊጥል የሚችል የኢትዮጵያን ሕዝብ ይሁንታ ያገኘና ለኢትዮጵያ ሕዝብ ጥቅምና ለኢትዮጵያ ሕልውና አበክሮ በጽናት የሚቆም ኢትዮጵያዊ የመንግስት ኃይል በአፍሪካ ቀንድ አካባቢ እውን እንዳይሆን አበክረው ሰርተዋል። ዛሬም እየሰሩ ይገኛሉ። በታሪካችን ዛሬ እስከደረስንበት ታሪካዊ ወቅት ድረስ የባዕድ ኃይላት በማናለብኝነት በኢትዮጵያ ውስጥ ጉዳይ ጣልቃ እየገቡ ዜጎቿን እርስ በርስ የማጋጨት የማናቆር ሰላም የሚነሳና የሚያምስ ድርጊት ሳያሰልሱ ፈጽመዋል። አሁን በምንገኝበት ወቅትም ላይ ቢሆን ከዚህ እኩይ ተግባራቸው ከቶ ሊታቀቡ አልቻሉም። ሀገራችን ኢትዮጵያ እጅግ አኩሪ ታሪክ፣ ከመቶ ሚሊዮን በላይ የሚቆጠር የህዝብ ካፒታል፣ ተዝቆ የማያልቅ የተፈጥሮ ሀብት እየተለገሰች ውብ አገር ለመሆኗ የሚያከራክር አይደለም። ይህ ገጽታዋ እንደተጠበቀ ሆኖ በሌላ በኩል ግን በታሪክ ሂደት ውስጥ ከመልካም አስተዳደር እጦት የተነሳ በህዝብ ላይ የደረሱ ልዩ ልዩ በደሎች እንደነበሩ ከግልጽም ግልጽ ነው። በባህላቸው በሃይማኖታቸው የተነሳ የሚበደሉ፣ ለብዝበዛ የተጋለጡ፣ ጥረው ለፍተውም በድህነት አረንቋ እንዲማቅቁ የሆኑባት አገርም ነበረች። ዛሬም በምድር ላይ ያለው ሁኔታ ከዚህ የተለየ እንዳልሆነ ለሰፊው የኢትዮጵያ ህዝብ የተደበቀ አይደለም። እነዚህን አስከፊ ገጽታዎች ለመለወጥ ነበር በ1966 ዓመተ ምህረት በየካቲት ወር ላይ ለዘመናት ውስጥ ውስጡን ተዳፍኖ ሲምቦለቦል የቆየው የህዝብ ብሶት ድንገት ገንፍሎ ሳይታሰብ ከዳር እስከ ዳር በተካሄደ ህዝባዊ አመጽ ያጼውን የጉልተኛ ስርዓት ሊገረስስ ቢችልም ወደ ህዝባዊ ስርዓት አሻጋሪ የነበረው ጊዜያዊ ህዝባዊ መንግስት ጥያቄ እስካሁን እውን ሳይሆን ቀርቷል። ለዚህ ዋናው ተጠያቂ ፋሽስታዊ ወታደራዊ አገዛዝና በወቅቱ ተባባሪው የነበሩት ልዩ ልዩ ጸረ ህዝብ ኃይላት እንደነበሩ قدم مبلو بسفيو يتبالب بدبمونو الزلاي لالمت جمر تنال فاشستاويون والتدريو يقزاز يتكاو يوياني إهاريقا قزاز إتيبتان بتاريكواكا قطموات أقزازو تشلو كفنيا يتكاتنا يشمد مدات أقزازنو الكو مسافر تبدل أدرسو باتال سلطاني تكونا تتو يوياني بودن ያገሪቱን አንጥራ ሀብት በውጭ ሀገር ባለ ሀብቶች እንዳሻቸው እንዲበዘብዙ እድሉን አመቻችቶ የተቀመመ ተካፋይ በመሆን ሀብት አካብቷል። ከላይስ ከታች በሙስና ተጨማልቆ ጥቂቶች ከመጠን በላይ የተንደላቀቁበት ከ99% በላይ የሆነው ህዝብ በድህነት በእርዛትና በበሽታ የተጎሳቆለባት ሀገር ከመሆኗን ባሻገር ጸረ ዲሞክራሲ የሆነው አገዛዝ የሚያስከትላቸው የሥርዓት አልበኝነት ባህሪያት ዝርፊያ የሥነ ምግባር ዝቅጠት ወዘተ በመላ አገሪቱ መረን በለቀቀ ሁኔታ ተናኝተዋል። በመሆኑም የአገሪቱ ዜጎች በሰላም ከቤታቸው ወጥተው በደህና የሚመለሱበት ሁኔታ ባለመኖሩ ህዝብ ሁሌም በስጋት እንዲኖር አስገዳጅ ሁኔታ ውስጥ ገብቷል። ቡና ፈልቶ ፈልቶ መስከኑ አይቀርም ከሚሉን ለህዝብ ንቀት ካላቸው ሹሞች በስተቀር ለሌሎችቻችን ግን ይክስተት አሳሳቢና ትኩረትን የሚሻ አገራዊ ዋና ጉዳይ መሆኑ የሚያከራክር አይደለም። የሚያውቀውን የኖረበትንና እየኖረበት ያለውን እንደ መድገም አይቆጠርብንና ኢትዮጵያ ህዝብ በወያኔ ዘረኛና አምባገነን አገዛዝ ስር የሰብአዊና ዴሞክራሲያዊ መብቱ ሙሉ በሙሉ ተረግጦ በነጻ የመደራጀት የመጻፍ የመሰብሰብና የመናገር በእውቀቱና በችሎታው መጠን ስራ ሰርቶ ራሱን ጠቅሞ በአገሪቱ የኢኮኖሚ ተሳትፎ ውስጥ ሊኖረው የሚገባውን የዜግነት ሚና ለመጫወት ያልቻለበት ሆነ። ከ2010 ዓመተ ምህረት በፊት ባሉት 3 ዓመታት ውስጥ የወያኔ ኢህአዴግ አገዛዝ ለማስወገድ በርካታ መስዋዕትነትን የጠየቀ ትግል ተካሂዷል። በሙስና የላሸቀው የወያኔ ኢህአዴግ አገዛዝ ከሻቢያ ጋር ባደረገው ጦርነትና በኋላም የመለስ ህልፈት ታክሎበት የክፍፍልና አለመግባባት ሰለባ ለመሆን በመብቃቱ ተዳክሞ ስለነበር እንደቀድሞው የሚደርስበትን ተቃውሞና ትግል ለመቋቋም የሚችልበት አቅሙ እጅጉን እንዲሳሳ ሆነ። የህዝቡ ትግል የወያኔውን አገዛዝ አስወግዶ የሥርዓት ለውጥን ለማምጣት የሰነቀ በመሆኑ ያገዛዙን በስልጣን ላይ መቆየት በጥያቄ ውስጥ የሚያስገባ ሁኔታ ውስጥ ከተቶት እንደነበር የቅርብ ጊዜ ትዝታ ነው። ሙሉ በሙሉ ባይሆንም ትግሉን ያቀዘቀዙልኝ ይሆናል በሚል እሳቤ የተወሰኑ የህሊና አስረኞችን ያስቸኳይ ጊዜ አዋጅን የሽብርተኛነት ህግ አዋጅን ወዘተ ሰርዣለሁ እስከማለት ቢደርስም ለነገሩ አዋጆቹን አልዘረዘረም እስካሁን ትግሉ ጋብሊል አልቻለም። ተጠቅናክሮ የቀጠለው ትግል አገዛዙን ለማስወገድ ጠርዝ ላይ ደርሶ የነበረ ቢሆንም ታማኝ አገልጋይ ሎላቸውን ፈጥኖ ለማዳን አሜሪካና ሳውዲ በቂ ዝግጅት የጠየቀ እቅድ በመንደፍ ስራ ላይ በመዋል ትግሉን ማቀዝቀዝ ችለዋል። እነሆ ያመተኩል እድሜውን እየዘለቀ ያለው ያለንበት የአገሪቱ ሁኔታ የማማለል ችሎታና ሁሉን አውቃለሁ በሚል የአገርና የፖለቲካን ጉዳይ እጅግ አቀሎ በሚወስድ ለመሰረታዊ ጥቅም የሚደረግን ግብግብ በፍቅርና በመደመር አባዜ መለወጥ ይቻላል በሚል ቃላት ጋጋታ አሜሪካኖች ያዘጋጁት የቆየን ኮሎኔል በጠቅላይ ሚኒስትርነት ማዕረግ ከሾሙት ወዲህ ወያኔ ያደግ የህዝቡን ስርዓት ለውጥ ፍለጋ ትግል ለማድበስበስ ሆን ብሎ የተደረገ እንቅስቃሴ የተገኘ እንደሆነ ግልጽ ሆኗል። በጣም አስገራሚና ንቀት በተሞላበት መንገድ በሙስና ተጨማልቅ ያለው ህዝብን ወደ ትግል እንዲገባ ያበቁትን ግፎችና በደሎች ሁሉ በተደጋጋሚ ገምግሜ እርምት ለማድረግ ተዘጋጅቻለሁ ይቅርታም ጠይቃለሁ ያለው አገዛዝ የመፍትሄውን ፍለጋና መሪነት ለኔ ተውት ብሎ ተፈጥሞብንም ይገኛል። የለውጥ ኃይል ነኝ እያለ ከመቃላመዱም በላይ ወደ ዲሞክራሲ ልትሸጋገሩ የምትችሉት በኔ መሪነት እንጂ ነው እያለ በህዝብ ላይ ተፈለቀ። ሹሙ ኮሎኔል ሳይፈራና ሳያፍር ባለፉት አመታት የወያኔ አገዛዝ ውስጥ በደልና ግፍ የፈጸሙትን አስወግዶ የወያኔ ኃይልን አገዛዝ ለማስቀጠል እንደሚሰራና ህገ መንግስት ተብዮም እንዲሁ ቀጣይነት የሚኖረው መሆኑን መግለጹ የሚዘነጋ አይደለም። አንድ አመት ከግማሽ እድሜ እየተጠጋ ያለው በሹሙ እየተመረ ያለው እንቅስቃሴ አፉቅቤ ልቡጩቤ እንዲሉ አይነት ሆኖ እነሆ ቀድሞም ከህዝብ ያልደበቀውን ጉዳይ አንድ ባንድ ተግባራዊ ሲያደርግ ቆይቷል። መፍትሄ የተባሉትም በቀድሚያ የሹሙን ቡራኬ እንዲያገኙ ሆነው ለሥራቱ ቀጣይነት የሚበጁት ሁሉ በሥራ ላይ እንዲውሉ እየተደረገ ነው። እቅዱም ያለውን ሥርዓት ቀባብቶ ለማስጓዝ በሚያስችል ታሳቢነት የተቃኘ በመሆኑ እዛው ፈላ እዛው ሞላ ከመሆን የተለየ አልሆነም። ይህም ከላይ ልንጠቅሰው እንደሞከርነው የመከራችንን ቀጣይነት የሚያውጅ እንጂ ተስፋችንን የሚያለመልም በሥርዓት እንዳልሆነ የምንስተው አይሆንም። ዛሬ ላይ ሕግና ሥርዓት የማስከበር ኃላፊነት የጎደለበት ብሔረተኝነት፣ ዘረኝነት፣ ጎጠኝነት እንደልባቸው የሚፈነጩበት ለም ስፍራ ተመቻችቶላቸው የአገሪቱን ህልውና እየተፈታተኑ ያሉ ከመሆናቸው ባሻገር እንደ ተጨማሪ ሁለተኛ መንግሥት ራሳቸውን በትጥቅ ሳይቀር አደራጅተው የፈለጉትን ሁሉ በማድረግ በሕዝብና በአገር ላይ ልዩ ልዩ ወንጀሎችን ተው የሚላቸው በጠፋበት ሁኔታ እየፈጸሙ እንዳሉ የአደባባይ ምስጢር ከሆነ ሰንብቷል። መንግሥት ነኝ ባዩም በለውጥ ሂደት ውስጥ ባለች አገር እንዲህ እንዲህ ያሉ ሁኔታዎች መከሰታቸው አይቀሬ ነው በሚል ስሌት ግዴላችሁም በሂደት ይከስማሉ ብሎ ይሳለቅብናል። በመሬት ላይ ያለው ሐቅ ግን ላለፉት 28 ዓመታት በወያኔ ኢህአዴግ በመላ አገሪቱ ተተክሎ የቆየው የዘረኝነትና የክፍፍል መሰሪ ፖሊሲ ሲሆን ለዘመናት አብሮ የኖረውን ሕዝብ እኛና እናንተ በሚል ዘይቤ ከፋፍሎ እርስ በርሱ በክፉ እንዲታያይ የጥላቻ ስሜት እንዲተክል ተጽዕኖ ሲያደርግ ቆይቷል። ከዚህ ፖሊሲ ተጠቃሚዎቹ ያገዛዙ ሹሞችና የለውጡ ደጋፊዎች ነን የሚሉ ልዩ ልዩ ቀለሞች ያነገቡ ክፍሎች እንዲሁም የተወሰኑ የመገናኛ ብዙሃን ተቋሞች ናቸው። የኑሮ ውድነቱ፣ መፈናቀሉ፣ ሥራ አጥነቱ ሕዝብን ያስመረረ ከመሆኑም በላይ ያለ ስጋት እንደ ልብ ወጥቶ መግባቱ ከቦታ ቦታ እንዳሻ መንቀሳቀሱ የሚናፈቅበት ጊዜ ላይ ተደርሷል። ይህ ለማንም ጤነኛ ዜጋ ቀስም የሚሰብር ድባብ ነው። ዛሬ ላይ ያለችው ኢትዮጵያ ከአምባገነን አገዛዞች ራሷን ነጻ ለማውጣት ያደረገችው ትግል በመስቀለኛ ጎዳና ላይ ብቻ ሳይሆን ህልውናዋንም ጭምር ስጋት ላይ የሚጥል ሆኖ ይገኛል። ከዚህ ድባብ ለመውጣትና ኢትዮጵያንም ለመታደግ ምን ማድረግ ይበጅ ይሆን የሚለውን ጥያቄ በሰከነና ኃላፊነት በተሞላው መንገድ ለመመለስና ጉዳዩ የኔም ነው የሚል ኢትዮጵያዊ ሁሉ አርቆ አስተዋይነትን በተላበሰ መንፈስ እንዲያጤነው ጊዜው የግድ ይላል። ኢትዮጵያ የሁላችንም የጋራ ሀገር ናት። ለገሚሱናት ለቀረው የእንጀራናት እንድትሆንም አይጠበቅም። ይህ ሲባል ግን በየጊዜው እኔ አውቅልሃለሁ የሚሉ ኃይላት የሱልጣን ርካቡን እየተቆጣጠሩ በሕዝብ ላይ በሚያደርሱት ግፍና በደል ፍዳቸውን የሚያዩ የህብረተሰብ ክፍሎች አልነበሩም ማለት እንዳልሆነ ግልጽ ነው። ዛሬም የሉም ማለት እንዳልሆነም ሁሉም ይገነዘባል ብለን እናስባለን። ይሁንና ይናቅ የማይቀበሉ መኖራቸውን ሳንዘነጋ እኒ በሕዝብ ላይ ግፍና በደል አድራሾች ግን ከጠቅላላው ሕዝባችን ቁጥር በልጠው የተገኙበት በታሪካችን አንዳችም ጊዜ አልነበረም። ዛሬም ቢሆን ቁጥራቸው እዚህ ግባ የሚሉት አይደለም። እኒህ ክፍሎች ሁሉ ጊዜም ከሕዝብ ጥቅምና ፍላጎት ከአገር ህልውናና ደህንነት ጋርም ተጻረው የቆሙ ናቸው። እስካሁን በተጓዝንበት የታሪክ ሂደት ሕዝብ ከነዚህ ኃይሎች ሲያደርሱበት የነበሩትን ግፍና በደሎች ለማስቆም በዛም አነሰ ሳይታገላቸው የቦዘነበት ወቅት የለም። ዛሬም ይህንኑ ከማድረግ እንዳልተቆጠበ የምንመለከተው ነው። ያባ አንዱ የዚህ ህዝብ ትግል አካል ሆኖ እየታገለ እዚህ ደርሷል። በዋናነት የታገለውም በዚህ የጋራ አገር በሆነችው ምድር ላይ ህዝብ የማናቸውም ጉዳዮች የበላይ ወሳኝ መሆኑ በተግባር እንዲረጋገጥ ነው። አለመታደል ሆኖ የኢትዮጵያ ህዝብ ይህን የማይገረሰስ መብቱን በታሪኩ አንዳችም ጊዜ በስራ ላይ ሊያውል የቻለበት ወቅት ገና አላጋጠመውም። የመከራ ዘመኑ አላጥር ብሎ ዛሬም ድረስ ህዝብ ይህን የማድረግ አቅሙን የተገነዘቡ አምባገነኖች፣ አደርባይ ምሁራን ነን ባዮች፣ የስልጣን ጥመኞችና ወንበር ናፋቂዎች፣ ጎጠኞችና ጽንፈኛ ብሔረተኞች በየዘርፉ እየታገሉት ይገኛሉ። የህዝብ የበላይነትና ወሳኝነት በአገሪቱ ተረጋገጠ ማለት የነዚህ ሁሉ ጸረ ህዝብ ኃይላት ሁሉና ከሰመ ማለት ስለሚሆን እነሆ ዛሬ በእነዚህ ኃይላትና በህዝብ መካከል ከፍተኛ ትግል እየተካሄደ ይገኛል። እንደሚታወቀው የህዝብ የስርዓት ለውጥ ፍለጋ ትግል በተቀነባበረ ስልት እንዲቀዘቅዝ ብሎም እንዲቆም ከሆነ ወዲህ እንደባብ አሮጌ ቆዳውን ሸልቅቆ ብቅ ያለው አገዛዝ አልሸሹም ዞራሉ ከመሆን የዘለቀ አለመሆኑን ብዙም ሳይርቅ እያከታተለ የወሰዳቸው እርምጃዎች በግልጽ አረጋግጠውልናል። እርምጃዎቹ ወትሮም የስርዓቱን ነፍስ ዘርቶ ማስቀጠል ነበርና ይህንኑ ህጋዊነት እንዲላበስ በሚል እሳቤ ፈጥኖ ምርጫ የሚሉት ቧልት እንዲደረግ ውሳኔ ላይ ተደርሶ ጎጠኛውም ወያኔ ኢህአዴጉም አድርባዩም ወዘተ የህዝብን ተሳትፎና ፍላጎት ወደ ጎን በመተው ይህንኑ ቧልት ለማሳካት በሚል እየተራኮቱ ይገኛሉ። የዚህ ትርምስ ዋና ዓላማው ለኢትዮጵያ ፍሬትን ለማምጣት ሳይሆን ክፉን የገለማውን አገዛዝ ጠጋግኖ ለማቆየትና ለማስቀጠል ብቻ ነው። በዚህ የምርጫ ቧልት ውስጥ ተሳታፊዎች ለመሆን እየተዘጋጁ ባሉ ኃይላት መካከል ምርጫ እንዲደረግ በተያዘው የጊዜ ገደብ መደረግ አለመደረግ አንስቶ በሌሎችም ጉዳዮች ላይ እየተጣረዙ ያሉ በመሆናቸው ሂደቱ የንትርክ ሰለባ የመሆን እድሉ ሰፊ ነው የሚሉ አሉ። ምርጫ ተብየው ሂደቱና የሂደቱ ውጤት ጸረ ዴሞክራሲ በመሆኑ ያፓ በጽኑ ይቃወመዋል። ለምን ቢባል ህዝብ ራሱ ፈቅዶ በመሰረተው ህገ መንግስት አማካኝነት የመረጣቸውን መሪዎች መቆጣጠር የማያስችለው በመሆኑ በመራጩ ህዝብና በመረጠው ኃይል መካከል መተማመን የሚነፍግ በመሆኑ በምርጫ የተሰጠውን ስልጣን ተአማኒነትና ኃላፊነት በጎደለው ድርጊት የተነሳ የአገርንና የህዝብን ጥቅም በሚጎዱ ተግባራት ላይ በተከታታይ በመሰማራትህ በሰላማዊ መንገድ ከስልጣን ላስወግድህ ብሎ ኃይሉን ለመጠቀም ቢሻ ተቀባይነት ለማግኘቱ የሚያረጋግጥ አስተማማኝ ዋስትና ባለመኖሩ ህገ ወያኔ ባለመሻሩና ምርጫው በአገዛዙ ብቻ ተረቆና ጸድቆ በመቅረቡ በመሆኑ ነው። እስከዛሬ በአገራችን የፖለቲካ ስርዓት ዘልቀው የመጡትን አይቷልና ጥርጣሬን፣ አለመተማመንን፣ ሁከትን፣ አለመረጋጋትን የሚያባብስና የሚያስቀጥል እንጂ የሚያቆም አለመሆኑን ለማየት በቂና በእውቀት ላይ የተመሰረተ መረጃና ልምድም ያለው ህዝብ በመሆኑም ጭምር ነው። ይህ በታሪካችን እንዲያ ለመሆኑ መጽሐፍ ገላጭነትን የሚጠይቅ ክስተት አይደለም። በመሆኑም ለሰፊው የኢትዮጵያ ህዝብ ደግሞ ይህ ከቶ የተደበቀ ጉዳይ እንደማይሆን እኛም ጥርጥር የለንም። ከራሳችን አገርና ከሌሎችም አምባገነንነት ስር ከሚማቅቁ የዓለም አገራት ታሪክ የተማርነው ጭቆናን፣ እስራትን፣ ግድያን፣ ማሳደድንና ክህደትን ሁሉ የሚፈጽመውና ሰላምን የሚነሳው መንግስት የተባለው ተቋም ነው። ይህ መሰመር ይኖርበታል። ህዝብ ለዘመናት ለእንዲህ አይነቱ ተቋም ሰለባ ከመሆን ያረፈበት ወቅት አልነበረም ቢባል ማጋነን አይሆንም ብለን እናስባለን። በእንዲህ አይነቶቹ የመንግስት ተቋማትና በህዝቦቹ መካከል እምነት የሚባል ነገር ሰፍኖ አያውቅም። ይባስ ብሎ አሁን በአገራችን ውስጥ በህዝብና በአገዛዙ መካከል ብቻ ሳይሆን አገዛዙ በሩን ወለል አድርጎ በከፈተላቸው ጎጠኞች ጽንፈኛ ብሔረተኞችና እንዲሁም ኢትዮጵያን ከዚህ መቀመቅ ከከተተ በኋላ ባሳዳሪዎቹ ድጋፍ በህዝባዊ አመጽ ከመገርሰስ የተረፈው የወያኔ ቡድን በሚያደርሱት ብጥብጥና ውከት እንዲሁም በሚነዙት መርዘኛ ፕሮፓጋንዳ የተነሳ በህዝብና በህዝብ መካከል ያለው መተማመን እንዲሟጠጥ እየተሰራ ነው። ወትሮም ኢትዮጵያዊነትና ጎሳ ተኮር ፖለቲካ አብረው ተጣጥመው የሚጓዙ ሳይሆኑ እንደ ሰፍና ጭል ነው ግንኙነታቸው። ምን ማለታችን እንደሆነ በማያወላዳ መንገድ ለማስቀመጥ ጭዱ ጎጠኝነት እሳቱ ደግሞ ኢትዮጵያዊነት ለመሆኑ የጅምላ ማንነት ወይም ሞት ከሚሉ ጉዶች በቀር ለተቀረው ህዝብ ለቀባሪው አረዱት አይነት ነው የሚሆነው። እዚህ ላይ ሳንጠቅሰው ማለፍ የማይገባን ሀቅ ዛሬ ላይ ኢትዮጵያ የምትገኝበት ሁኔታ ለረጅም ጊዜ ሊያውቋት ሊበጠብጧት ሰላም ሊነሷትና ሊያዳክሟት ለሚፈልጉ ለውስጥና ለውጭ ኃይሎች የተመቻቸች አገር ሆና መገኘቷ ነው። በተከታታይ ሁለት ስርዓቶችን ያሰገደና ሶስተኛውን የወያኔ ስርዓት መቃብሩ አፋፍ ላይ ያደረሰ ህዝብ የሚስማማውን መንግስት በጋራ ለመመስረት ገና አልተሳካለትም። በስልጣን ላይ የሚሰየሙት አገር ማፍረስ እንጂ ህዝብን አስተባብሮ መምራት አልተቻላቸውም። በፍርሻው ላይ በሚፈጠረው ግርግር አጋጣሚውን ተጠቅመው የመንግስት ስልጣን ለሚነጥቁ አምባገነኖች አገሪቷና ነዋሪዎቿ ሰለባዎች ሆነው ዘልቀዋል። ለዚህ ሁሉ ችግር እንዳይነተኛ ምክንያት ሆኖ የሚጠቀሰው የአገርን ዘላቂ ጥቅም ከግል የፖለቲካ ጥቅም በላይ አሻግሮ ያለማየት ችግር ሆኗል። ሜዳው ሁሉ የተጠለቀለቀው ለጊዜያዊ ስልጣን ማርኪያ በሚሽቀዳደሙ እንጂ እንብዛም ለአገርና ለህዝብ ዘላቂ ጥቅም በሚጨነቁ ኃይሎች እንዳልሆነ ከማንም የተሰወረ አይደለም። በወቅቱ የፖለቲካ ሹሞች የፖለቲካ ምህዳር ስልጣን እናገኝ ይሆናል ብለው የተቆለቆሉት ሁሉ ሰሞኑን በተፈጠረው ሁኔታ እንደ ተተኮሰባት ድኩላ ግራ ተጋብተው ደንዝዘዋል። ቆይተውም ያመኑት ፈረስ ጣለ በደን ደስ እንዲሉ ሆኖባቸው የታሪኩን ጠባሳ እንደ ተሸከሙ እስከኖሩ ድረስ ይኖራሉ። እግዚኦ ለሁሉም አይነት አድርባዮች፣ ለሰለጠነ ፖለቲካ አፈቀላጤዎች። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የአምባገነኖች አገዛዝ ተወግዶ በምትኩ የህዝብ የስልጣን ምንጭነትና ህዝብ በእኩልነት ባንድነት የሚኖርባት ዴሞክራሲያዊት ኢትዮጵያ እውን እንድትሆን ትግሉ የጠየቀውን መስዋዕትነት ሁሉ ከፍሎ ከህዝብ ጋር ወግኖ ለህዝብ ጥቅም ቆሞ በየጊዜው ከተፈራረቁት አምባገነኖች ጋር ጉሮሮ ለጉሮሮ ሲተናነቅ ቆይቷል። ዛሬም በጽናት በዚሁ እንደቀጠለ አለ። በሁለተኛው የድርጅቱ ጉባኤ ላይ ባገኘው ተመክሮ ላይ በመመርኮዝ ለመድበለ ፓርቲ ፖለቲካ እታገላለሁ ካለ ወዲህ እስካሁን ድረስ ይህንኑ በኢትዮጵያ እውን ለማድረግ እየታገለ ይገኛል። ዴሞክራሲያዊት ኢትዮጵያም እውን እስከምትሆን ድረስ መታገሉንና ማታገሉን በአገር ውስጥም በውጭም በስፋት ቀጥሎ ይገኛል። ያባ በአገዛዙ ውስጥ የለውጥ ደጋፊዎች ነን በሚሉ አፈጮሌዎችና ስርዓቱን ለማዳን በተንቀሳቀሱ የውጭ ኃይላት አማካኝነት የተደናቀፈው ህዝባዊ የስርዓት ለውጥ ፍለጋ አመት የተቀናጀና በጽኑ የተደራጀ አመራር የተመራ ባለመሆኑ የተነሳ ለነዚህ ኃይሎች ተንኮልና ሰራ በቀላሉ ሰለባ ለመሆን መብቃቱን በተጨባጭ በመረዳት ሊከተል የሚችለውን አደጋ ባፈጮልዮሽ ዲስኩር ተማሉ ተቻክሎ ስሜታዊነትን በተላበሰ መንገድ ድጋፉን ሰማይ ጠግላ ደረሰ ሁሉ በጊዜው ተቆሞ እንደነበር የቅርብ ጊዜ ትዝታችን ነው። በዚህም የተነሳ ለሀገራችን ህልውናና ለህዝብ ካለን ክብርና ፍቅር የተነሳ ያደረግነውን እልህ አስጨራሽ ትግልና የከፈልነውን መስዋዕትነትና አኩሪ የጀግንነት ታሪካችንን እንደዋዛ አጋጣሚውን በመጠቀም ጊዜ ወዳደላበት ያዘነበሉ ኃይላት ሁሉ ሊያስችልችሉት ሞክረው እንደነበር ያስተዋልነው ነው። ይሁንና ያን ሁሉ ጫጫታ በተገቢው መንገድ ስናጋልጠው ቆይተናል። ያም ሆኖ ዘመቻው ዛሬም ድረስ ያላቋረጠ ቢሆንም አሁን ላይ በአገሪቱ የተከሰተው ሁኔታ ቀደም ብለን በጥንቆላ ሳይሆን በመሬት ላይ ያሉትን ሁኔታዎች ያሳለፍነውንም ተመክሮ በማገናዘብ በጥልቀት በመዳሰስ ትክክለኛ መረጃዎችንና ዕውቀትን ተንተርሰን የደረስንበትና ያሳወቅነው ድምዳሜ ነበርና የተጠበቀው ሆኗል ከማለት ውጭ የምንለው የለም። ኢትዮጵያ ዛሬ ደረሰችበት መስቀለኛ ጎዳና እጅጉን አሳሳቢ ለመሆኑ ግርግሩን ተጠቅመው በአቋራጭ ፍልጣን ለመከራመት ካሰፈሰቡት ኃይላት በቀር ለተቀረነው ግልጽ ነው። ያገሪቱን ህልውና ለማናጋት በጥብጥና ትርምስን ሊያስከትሉ የሚችሉ እንቅስቃሴዎች ሆን ተብለው በየቦታው በነጋ በጠባው የሚተገበሩ መኖራቸውንም ማስተዋል ከጀመር ሰንብተናል። እነዚህን እንቅስቃሴዎች ምንነት የተለሙትን እቅድና በዋናነት ማን ከጀርባቸው እንደሚዘውራቸው ሳናፈልስ ስናጋልጥና ስንታገላቸውም ቆይተናል። አሁን አገራችን ለገባችበት ቀውስና እያንዣበበ ላለው አፍራሽ አደጋ ዋናው ምክንያት የሆነውን በህዝብ የተጠላ ስርዓት አቋልጃጅቶ ዳግም ለማስቀጠል እየተሞከረ ያለው ተውኔት መሆኑን በተደጋጋሚ ገልጸናል። ይህን ማለታችንም ህዝብን ያገለለ በመሆኑ እንጂ በሌላ አይደለም። በተጨባጭም በዚህ ምክንያት እነሆ ዛሬ ላይ በአገሪቱ ሰላምና መረጋጋት የጠፋበት ህዝብ በገዛ አገሩ በገፍ እንዲፈናቀል የሆነበት ህግን ማስከበር ተግባሩ የሆነው መንግስት ተብየው ኃላፊነቱን ሆን ብሎ በየዘነጋ በሆነበትና ሐቁ ሲነገርም የወንጀለኞችና ዘረኞች ዋና ተባባሪ ሆኖ በተገኘበት ስርዓት አልበኝነት ነክሶ አገርን እንዲያምስ መቻሉ የኑሮ ውድነትም የህዝቡን ኑሮ ክፉኛ እያጎሳቆለ መቀጠሉ እየባሰ እንጂ ጋብ ባላለ ሁኔታ ውስጥ መሆኑን ቅልጥጥ ብሎ ወጥቷል ቀጥሏልም በቅጥልቅ እያለ ምርጫ ምርጫ የሚባል ነገር ህዝባችን ያዳምጣል ደግሞ ምን ሊባል ነው ይያለ ይታዘባል። ባጭሩ ግን ጋሪውን ከፈረሱ ላስቀደመ ምርጫ ባልት ህዝብ ቀደም ብለው በእንዲህ አይነቱ አገዛዝ ስር በየጊዜው ተደጋግመው ይደረጉ ከነበሩ የምርጫ ባልቶች ልምድ ላይ ተመርኩዞ ልብን ፈካ የሚያደርግ ውጤት ይሰጣል ብሎ ተስፋ ባያደርግ የሚገርመን አይሆንም። ባዮሽናን ያፓ ይህን ሁኔታ በተመለከተ ደግሞ ብዙ ጊዜ ብሎበታል። በህወሓት ፊታውራሪነት ለ27 ዓመታት በግድ በህዝብ ጫንቃ ላይ ተጭኖ የቆየው አምባገነን አገዛዝ በአገርና በህዝብ ላይ ላደረሰው ተቆጥሮ ለማያልቅ ግፍና በደል ተጠያቂ መሆኑን ራሱም ጭምር አምኖ ባለበት ራሴን አድሼ ለኢትዮጵያ ስርየትና መድህን ለማምጣት እኔው ኃላፊነቱን ኦዴፓ ኦዴድ በተባለው ጭምብል ፊታውራሪነት ወስጃለው ካለበት ወቅት ጀምሮ በአገሪቱ ላይ እየሆኑ ያሉትን ፖለቲካዊ ኢኮኖሚያዊና ማህበራዊ ቀውሶችን ሁሉ በቅንነት የሚከታተል የትኛውም ዜጋ ይስታቸዋል የሚል እምነት የለንም። ይህ አሁን በሹሙ እየተመራ ያለው አገዛዝ ቀውሶቹ ሁሉ ያስከተሉትን ወሳኝ ተቋማት ይዘታቸውን ሳይሆን ቅጻቸውን ለዋውጦ ለማስቀጠል እየሰራ ያለ በመሆኑ እነሆ በነበሩትና በቀጠሉት ችግሮች ላይ ሌሎች እየተጨመሩ መሄዳቸው አልቀረም። ስራቱ በዚህ እስከቀጠለ ድረስ ፍዳችንና ስቃያችን እንዲሁ የሚቀጥሉ መሆናቸው አይቀሬ ነው። እንዲያ ለመሆኑ መናገራችን ትንግርት ሳይሆን ከአምባገነን አገዛዝ ባህሪ የግድ የሚመነጩ በመሆናቸው ስለሆነ የኛው አገር ታሪክ በራሱ ስለሚናገር ሌላ የማይፈልጋ ከመዳከር ተቆጥበናል። ያም በመሆኑ አሁን ላይ ኢትዮጵያ ዴሞክራሲያዊት አገር እንድትሆንና አገርን እንዳገር ለማቆየት የሚደረገው ትግል ከባድ ፈተና ገጥሞታል ቢባል ከእውነት ይራቀ አይደለም። ምንም እንኳ ዛሬ አገራችን ውስጥ ያለው ውስብስብ ምስቅልቅል ሰላም የሚነሳና አስቸጋሪ ሁኔታ መሆኑ ባይዘነጋም የዚህ ሁሉ ሰለባ የሆነውና ጥቃቱ ሁሉ እያመሰው የሚገኘው የኢትዮጵያ ህዝብ ከስሜታዊነት ራሱን አርቆ ሩቅ አሳቢ ቅርባዳሪ ሳይሆን አጓጉል ከመናፈሱና ድርዝ ከሌላቸው አደናጋሪ ቱልቱላዎችን ከቆብ ሳይቆጥር ቆራጥነትን ብልሃትንና ጽናትን የተላበሰ ባህሪውን እንደገና አድሶ ከፊቱ ላይ ያሉትን እጅግ ከፍተኛ መስዋዕት ከፍሎባቸው ገና ተግባራዊ ያላደረጋቸውን ግቦች እውን ሊያደርግ የሚችለው አሁንም በሌላ ሳይሆን ራሱን በተገቢው መንገድ አደረጃጅቶ ትግሉን ፈራፊዞና አጠንክሮ ከቀጠለ ብቻ ነው እንላለን። ያፓ ቀደም ብሎ አገሪቱ ከገባችበት ቀውስ ለተወጣ የምትችለው ሁሉን ባሳተፈ የሽግግር ሂደት መሆኑን በተደጋጋሚ አስገንዝቧል። ሂደቱ ለምን በማን እንደሚከናወን ሐሳብ ያቀረበ ሲሆን ሽግግሩ አስተማማኝና ዘላቂነት ያለው ውጤት እንዲኖረው የህዝብን ይሁንታ አግኝተው በሂደቱ የሚሳተፉ ኃይሎች ያለምንም ተጽዕኖ መክረው ዘክረው ተከራክረውና ተደራድረው በስምምነት ተፈጻሚነት እንዲኖራቸው የሚያደርጉ እንደሚሆንም ያለውን ግንዛቤ የገለጸበት ነው። ይህን ሂደት እኔ አሻግራቸዋለሁ ያለው ሹሙና በግርግር ስልጣን ለማግኘት የቋመጡ ወንበሬን አፈቁ ወጠኞች ጽንፈኛ ብሔረተኞችና ሁሉም አይነት አድርባዮች እየተቃወሙት አሉ። እነዚህ ሁሉ ከኢትዮጵያ ህዝብ ጥቅምና ከአገር ደህንነት ጋር ተጻረው ያሉ ኃይላት በመሆናቸው ጉዳዩን ማጣጣላቸው የሚተበቅ ነው። ያባ አሁንም በድጋሚ ይህ ሁሉን ያሳተፈ የሽግግር ሂደት መካሄዱ ወሳኝ ነው ብሎ ለተግባራዊነቱ አጥብቆ መታገሉን ቀጥሎበታል። ለኢትዮጵያ አገራዊ አንድነትና ኢትዮጵያን እንዳገር የማስቀጠል የመረከብ ትልቁ ድርሻው የሆነው ኢትዮጵያዊ ወጣት ከየቦታው ተጠራርቶ ለጋህይወቱን ትኩስ ጉልበቱን አስተባብሮ ይህን ሂደት በኢትዮጵያ እውን እንዲሆን በማድረጉ ላይ እንዲያውለው በድጋሚ ጥሪውን እነሆ ይድረስህ ይላል። በአቤቱታና መንግስተ ብየው እንዲያደርግ በሚሉ አጓጉል ንትርክ ውስጥ መራቆቱም እዚህ ላይ ማብቃት ይኖርበታል ባይነን። በትግላችን የሽግግር ሂደትን እውን እናድርግ። የተሳካ ሁሉን ያሳተፈ የሽግግር ሂደት ለህዝብ ነጻ ምርጫ ጎዳና ጠራጊ ነው። ኢትዮጵያ ታፍራና ተከብራ ለዘላለም ትኖራለች። ወለ ፋሽስቶ ያጎየበስ ዛሬ ለቆጠኑ እንበረከከ የነጻነት ዋጋ እንበሩከዛለው በዘመናት
ግንባርከና ታየው